Voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Malnutrition, for example, in children increases the fact that someone will catch a disease and get pneumonia or diarrhea.
ለምሳሌ ልጆች በቂና የተመጣጠነ ምግብ ካላገኙ ለበሽታ ይጋለጣሉ። ኒሞኒያ ማለት የብርድ በሽታ ተቅማጥና ወባ ሊይዛቸው ይችላል። መታመም ብቻ ሳይሆን ሊጠናባቸውም ይችላል። ስለሆነም ፈጣን ህክምና ካላገኙ ይሞታሉ።
ዶክተር ሚቾ ጌየር ባለም የጤና ድርጅት ያስቸኳይ ጊዜ አደጋ መከላከልና የሰብአዊ እርዳታ ምላሽ ፕሮግራም ስራ አስኪያጅ ናቸው። በኢትዮጵያ የተከሰተውን ድርቅ አስመልክቶ ከተናገሩት የተወሰደ ነው። ዝርዝሩ በእለቱ አብይ ርዕስ ተይዟል።
የአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ አመራር አባል ሀብታሙ አያሌውና ሌሎች ተከሳሾች ጠበቃና አቃቢ ህግ ሊያደርጉት የነበረው ክርክር ለሌላ ቀን ተቀጥሯል። የፌዴራሉ ይግባኝ ሰሚ ችሎት ጉዳዩን ዛሬ ያልሰማውና የቀጠረው እስረኞች ተሟልተው ባለመቅረባቸውን መናገሩን ተመልክቷል። በዚህም ላይ ዘገባ ይኖረናል።
ሌሎች በርከት ያሉ ዘገባዎችና ቅንብሮችን ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ ረቡዕ ህዳር 29 2008 ዓ ም አስተናጋጆቻችሁ ቆንጅ ይታይና
አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ከርቲስ ባይነም ጋር አብረናችሁ እናመሻለን። በቅድሚያ የሰዓቱን ያለም ወሬ።
በኢትዮጵያ ህጻናትን ለስራ ማሰማራትና ጉልበት ብዝበዛን ለማስቆም የታቀደ ፕሮጀክት በተመረጡ ክልሎች ውስጥ ሊጀመር እንደሆነ ተገልጿል። ይህ ፕሮጀክት ከ1000 በላይ ቤተሰቦችንና ቁጥራቸው ከ12000 በላይ የሚሆን ልጆችን ህይወት ለመለወጥ የታሰበ ሲሆን የ11 ሚሊዮን ዶላር ወይም ከ220 ሚሊዮን የኢትዮጵያ ብር በላይ ነዋይ እንደሚፈስበትም ታውቋል። በኋላ ላይ ዘገባ እናቀርባለን። ወደ ተቀሩት ዜናዎች ስናልፍ የሩዋንዳው ፕሬዚደንት ፖል ካጋሜ በቀጣዩ ማለት ከ2016 በኋላ በሚመጣው በ2017 ለሶስተኛ ጊዜ ሊመረጡ ይችሉ እንደሆን ለመወሰን በሚቀጥለው ሳምንት የህገ መንግስታዊ ማሻሻያ ድምጽ እንደሚሰጥ ተገልጿል። የሩዋንዳ መንግስት ዛሬ ይፋ እንዳደረገው ከሆነ ከሩዋንዳ ውጪ ለሚኖሩ ዜጎች ውሳኔ ህዝቡ የሚካሄደው በመጪው ታህሳስ 1 2008 ዓ ም ሲሆን እዚያው ሩዋንዳ ላለው ህዝብ ደግሞ ታህሳስ 2 2008 ይካሄዳል። ውሳኔ ህዝቡ የሚጠይቀው ታዲያ የአንድ ፕሬዚደንት የስልጣን ዘመን ከ7 ወደ 5 ዓመት ዝቅ እንዲል የቀረበን ማሻሻያ ለማጽደቅ ሲሆን እንደ አውሮፓውያን አቆጣጠር ከ2000 ዓመተ ምህረት ጀምረው ስልጣን ላይ ለቆዩት ለፕሬዚደንት ካጋሜ ግን ልዩ አስተያየት ያደርጋል። አሁን ስራ ላይ ባለው በወቅቱ ህግ መሰረት ካጋሜ እንደ አውሮፓውያን አቆጣጠር በ2017 ስልጣን እንዲለቁ ይደነግጋል። በማሻሻያ ህጉ የሆነ እንደሆን ግን ለሶስተኛ የሰባት ዓመት ጊዜ እንዲወዳደሩ ከዚያም ለሁለት ተከታታይ 5 ዓመት እንዲወዳደሩ ይፈቅድላቸዋል። ውሳኔ ህዝቡ በቀላሉ ማለፍ እንደሚችል ነው ከወዲሁ የተተነበየው።
ኢትዮጵያ በታሪኳ ከ50 ዓመት በኋላ በከፍተኛ ድርቅ ልትመታ ነው። የተባበሩት መንግስታት የህፃናት መርጃ ድርጅት ዩኒሴፍ ይፋ ያደረገው አስቸኳይ ማሳሰቢያ ለጊዜውም ቢሆን አጣዳፊ እርዳታ እንደሚያስፈልግ አስመልክቶ ፓሪስ ላይ የተሰባሰቡት የዓለም መሪዎች ግን የአየር ንብረት ላይ ውሳኔ ማድረግ እንዳለባቸውም ጠቁሟል። የአሜሪካ ድምጿ አኒታ ፖል ከጆሃንስበርግ የሚከተለውን ዘግባለች። ትዝታ በላቸው አዘጋጅተዋለች። አዲስ አበባ ያቀርበዋል።
በመጪው የአውሮፓውያን 2016 ዓ ም ኢትዮጵያውያን 10.1 ሚሊዮን ህዝብ ለከባድ የምግብ እጥረት እንደሚደቀንበት፣ ከእነዚህም መካከል ከግማሽ በላዩ ሕፃናት መሆናቸውን የኢትዮጵያ መንግሥት አስታውቋል። በዚያ ላይ ሕፃናት ከባድና አጣዳፊ የተመጣጠነ ምግብ ጉዳት ተጋልጠዋል። ወደ 400 ሺህ የሚጠጉ ሕፃናት ናቸው። የእርገት መቀጨጭና ሌሎችም አካላዊና አእምሮአዊ ችግሮችን ሊያስከትልባቸው ይችላል ተብሏል። የህፃናት አድን የኢትዮጵያ ስራ አስኪያጅ ጆን ግራሃም ይህን ቀውስ የተከታታይ የአየር ጠባይ መዘበራረቅ ውጤት ነው ብለዋል። የኤልኒኞ የአየር ሁኔታ የፈጠረው ከባድ ድርቅ ሁለት ዋና ዋና የዝናብ ወቅቶችን አበላሽቷል። በዚህም የተነሳ ከሚቀጥለው ሰኔ ወር በፊት ምንም አይነት መኸር እንደማይጠበቅም ተናግረዋል። ከአዲስ አበባ ለቪኦኤ ኒውስ የሚከተለውን ብለዋል።
ስለዚህ አንዱ በሌላው ላይ ተደራርቦ የገጠሩን ህብረተሰብ እጅግ በጣም ጎድቶታል።
ከኢትዮጵያውያን 80 ከመቶዎቹ መተዳደሪያቸው ግብርና እንደሆነ የተባበሩት መንግስታት ድርጅት የምግብና የግብርና ድርጅት ግምት ይናገራል። የበዙት ደግሞ ደመናና ዝናብ ጠብቀው የሚያርሱና የሚኖሩ አነስተኛ አራሾችና አርቢዎች ናቸው። ኢትዮጵያ ለምግብ እጥረት ቀውስ በተደጋጋሚና በተከታታይ ከምትጋለጥባቸው ምክንያቶች አንዱም ይኸው እንደሆነ ብዙዎች ያምናሉ። ገበሬዎቿ የአየር ጠባይን መለዋወጥ ፈተናዎች ተጋፍጠውና ተቋቁመው ለማረስና ለማምረት የሚያስችል ክህሎት፣ እውቀትም አቅምም የላቸውም። ሕፃናት አድን ድርጅት $100 ሚሊዮን እርዳታ እንዲደርስለት ለዓለም አቀፉ ማኅበረሰብ ጥሪ አቅርቧል። ይሁን እንጂ ኢትዮጵያ ውስጥ ሲያገለግሉ ባሳለፏቸው 18 ዓመታት እንደ ዘንድረው እጅግ ያዘገመ ዓለም አቀፍ ምላሽ አይተው እንደማያውቁ የድርጅቱ የኢትዮጵያ ተጠሪ ጆን ግራሃም ተናግረዋል። የኢትዮጵያ መንግሥት እስከ ዛሬ ተደርጎ የማይታወቅ $192 ሚሊዮን ወጪ መመደቡም ተገልጧል። ግራሃም አክለውም አሁን ፓሪስ ላይ ተሰብስበው በአየር ንብረት እየመከሩ ካሉ የዓለም መሪዎች በብዙ የሰፋና ትርጉም ያለው ለውጥ እንደሚጠብቁ አስገንዝበዋል። በአየር ንብረት ለውጥ የሚጋለጡና የሚጎዱ ገበሬዎችን ሕይወት ለመለወጥ ከለውጦቹ ጋር መለማመድም እንዲችሉ ለማድረግ ዓለም የበለጠ መንቀሳቀስ ይገባታል ብለዋል ግራሃም። በፓሪሱ ጉባኤ ላይ በማደግ ላይ ያሉ አገሮች ከአየር ንብረት ለውጥ ጋር መለማመድ እንዲችሉ እገዛ የሚያገኙበት አንዳች አስገዳጅ ስምምነት እንዲፈረምም እየጎተጎቱ መሆናቸው ይታወቃል።
የዓለም የጤና ድርጅት WHO በአስርተ ዓመታት ውስጥ ባልታየ መልኩ የከፋ ድርቅ ለደረሰባት ለኢትዮጵያ የአስቸኳይ ጊዜ ምላሽ ቡድን መድቧል። በምሽቱ አብይ ርዕስ የምናቀርበው ይሆናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እስላማዊ መንግስት ነኝ ባዩ ነውጠኛ ቡድን ጥቃት የሚፈጽምባቸውና አሰቃቂ ወከባ የሚያካሂድባቸው ጦር መሳሪያዎች ብዙዎቹን ያገኛቸው ከኢራቅ ወታደራዊ ትጥቅና ስንቅ ክምችት ውስጥ መሆኑን ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል አስታወቀ። ይህ ደግሞ አለ ድርጅቱ ሰላማቸው ወዳልተረጋገጠ ሀገሮች ጦር መሳሪያ ለመላክ ጥንቃቄን ማድረግ ይፈልጋል። አምነስቲ ቢሮውን አውስትራሊያ ውስጥ ያደረገው የጦር መሳሪያ መቆጣጠሪያ አገልግሎት ትናንት ማክሰኞ ይፋ ያደረገውን መግለጫ መሰረት በማድረግ እንዳመለከተው ሶሪያና ኢራቅ ውስጥ አገልግሎት ላይ የዋሉ ጦር መሳሪያዎች ተመርምረው ከ23 ሀገሮች የተገኙ መሆናቸው ተደርሶበታል። ጦር መሳሪያዎቹ በከፍተኛ ደረጃ የተላኩት ከዩናይትድ ስቴትስ፣ ከሩሲያና ከቀድሞዋ የሶቪየት ህብረት ነው። አምነስቲ ሌሎች የሰብአዊ መብት አስጠባቂ ቡድኖችና የተባበሩት መንግስታት በጋራ መግለጫቸው ራሱን እስላማዊ መንግስት ብሎ የሚጠራው አማጺ ቡድን ጦር መሳሪያዎችን ኃላፊነት በጎደለው መልኩ ከመጠቀሙም ባሻገር አስገድዶ መድፈር፣ ሰቆቃ፣ ወከባና እገታ የመሰሉ ወንጀሎችን እንደሚፈጽም አመልክተዋል። ይህ ነውጠኛ ቡድን ካለፈው ዓመት አጋማሽ ጀምሮ ምስራቃዊ ሶሪያን፣ ሰሜንና ምዕራባዊ ኢራቅን ከተቆጣጠረ ወዲህ በብዙ መቶ ሺዎች የሚቆጠር ህዝብ ከቤት ንብረቱ መፈናቀሉም ይታወቃል። አንድ የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት ውይይቱ ይፋ እንዳደረገው ቡድኑ አብዛኛውን ጦር መሳሪያ እጁ ያስገባው እንደ ኤሮፓውያን አቆጣጠር ከሰኔ 2014 ወዲህ ነው።
ሩሲያ በሶሪያ ላይ በምታካሄደው የአየር ጥቃት 30 ከመቶ የሚሆኑት ብቻ ናቸው በእስላማዊ መንግስት ነኝ ባዩ አማጺ ወይም ጽንፈኛ ቡድን ይዞታ ላይ የተነጣጠሩ ሲሉ የአንድ የዩናይትድ ስቴትስ ባለስልጣን ዛሬ ረቡዕ ተጨማሪ ነቀፋ አሰምተዋል። የሩሲያ የአየር ጥቃት ያተኮረው በተቃዋሚ ተዋጊዎች ላይ መሆኑን የሚናገሩት ምዕራባውያን አገሮች ይህም ሩሲያ ወዳጇን ፕሬዚዳንት ባሽር አልአሳድን በመደገፍ መሆኑን ነው የተገለጹት። ሩሲያ ግን ታስተባብላለች። ከዩናይት ስቴትስና ከኢራቅ ባለስልጣናት ጋር ዛሬ ረቡዕ ባግዳድ ውስጥ የተገኙት የዩናይት ስቴትሱ መልእክተኛ ብሬት ማግሮርክ 70% የሚሆኑት የሩሲያ የአየር ጥቃቶች ተቃዋሚዎችን እንዳጠቁ ነው ብለዋል። አድማጮች፣ ለሰዓቱ የተያዘው የዜና ክፍለ ጊዜ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19 በ22ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። በኢትዮጵያውያን የተቋቋመ እድር የራሱን ህንፃ ገዛ።
ለኛ እግዚአብሔር የሰጠው ነገር ነው። 1,350,000 ብር ነው ይሄን ቦታ የገዛ ነው።
ይሄ ሲግኔቸር ነው። ሲልቨር ስፕሪንግ ላይ የኢትዮጵያ ኮሚኒቲ ይሄንን ቦታ ባንዲራ ማብለብለብ ትልቅ ኩራት ነው። ሪሊ
የእድሩ ሊቀመንበር አቶ ታደለ አወቀና ኦዲተሩ አቶ አክሊሉ ሙልጌታ ናቸው። በኢትዮጵያውያን በአሜሪካ ፕሮግራም ይቀርባሉ። በሁለተኛው አጋማሽ ጠብቋቸው አድማጮች። አሁን በቀጥታ ወደ ዕለቱ አብይ ርዕስ።
የዓለም የጤና ድርጅት WHO በአስርተ ዓመታት ውስጥ ባልታየ መልኩ የከፋ ድርቅ ለደረሰባት ለኢትዮጵያ የአስቸኳይ ጊዜ ምላሽ ቡድን መድቧል። የምግብ ዋስትና ያለመኖሩ ጉዳይ ተባብሶ በሚሊዮኖች የሚቆጠሩ ሰዎችን አደጋ ላይ ሊጥል ይችላል ሲልም አስጠንቅቋል። የቪኦኤው ጆዲ ካፖዋ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
የዓለም የጤና ድርጅት ኢትዮጵያ ውስጥ በ30 ዓመታት ጊዜ ባልታየ መልኩ የከፋ ድርቅ እንደተከሰተ ገልጿል። ሕፃናትን አድኑ የተባለው የሕፃናት መርጃ ድርጅት በበኩሉ በ50 ዓመታት ጊዜ ውስጥ ያልታየና የከፋ ብሎታል። ዶክተር ሚሼል ጋየር በዓለም የጤና ድርጅት የአስቸኳይ ጊዜ አደጋ መከላከልና የሰብአዊ እርዳታ ምላሽ ክፍል ስራ አስኪያጅ ናቸው።
The crisis in Ethiopia has been triggered by El Nino. This weather phenomenon basically triggered drought in large parts.
በኢትዮጵያ የድርቅ ቀውስ የተከሰተው በኤልኒኞ ምክንያት ነው። ይህ የአየር ለውጥ በብዙ የኢትዮጵያ ክፍሎች ድርቅ ሲያስከትል፣ በሌሎች አካባቢዎች ደግሞ የጎርፍ መጥለቅለቅ ችግር ያደርሳል። በዚህ ምክንያት ከፍተኛ የምግብ እጥረት ተፈጥሯል። ሰዎች ከአካባቢያቸው እንዲፈናቀሉም አድርጓል።
ይህ ሁኔታም ሰዎች ለተላላፊ በሽታዎችና ለምርቀዛ እንዲጋለጡ ያደርጋል። በተለይም ልጆች በበለጠ ሊጎዱ እንደሚችሉ ጋየር ጠቁመዋል።
Malnutrition, for example, in children increases the fact that someone will catch a disease and get pneumonia or diarrhea.
ለምሳሌ ልጆች በቂና የተመጣጠነ ምግብ ካላገኙ ለበሽታ ይጋለጣሉ። ኒሞኒያ ማለት የብርድ በሽታ፣ ተቅማጥና ወባ ሊይዛቸው ይችላል። መታመም ብቻ ሳይሆን ሊጠናባቸውም ይችላል። ስለሆነም ፈጣን ሕክምና ካላገኙ ይሞታሉ።
የዓለም የጤና ድርጅት በመጪው ጥር ወር በሚጀመረው የአውሮፓውያን 2016 ዓ.ም ውስጥ 400,000 የሚሆኑ ልጆች ከባድ የምግብ እጥረት ሊገጥማቸው ይችላል። ሌሎች 1,000,000 የሚሆኑ ልጆችና ነፍሰ ጡር ሴቶች ወይም የሚያጠቡ እናቶች ደግሞ መጠነኛ የምግብ እጥረት ይገጥማቸዋል ተብሎ ይገመታል። በአሁኑ ወቅት በሀገሪቱ የገቡ በሽታዎች እንዳሉ ዶክተር ጋየር ያስረዳሉ።
These include measles, watery diarrhea because of issues related to poor water and sanitation.
በሀገሪቱ ከገቡ በሽታዎች መካከል ክፉኝና ቀጭን ተቅማጥ ይገኝባቸዋል። በሽታዎቹም ንጽህና በጎደለው ውሃና በአጠቃላይ ንጽህና ጉድለት ምክንያት የተከሰቱ ናቸው። ማጅራት ገትር በሽታም ገብቷል። ደንጌ ፊበር የተባለው ትኩሳት የሚለቅ በሽታና እከክ መሰል በሽታዎችም አሉ።
የዓለም የጤና ድርጅት የአስቸኳይ ጊዜ ምላሽ ቡድን የኢትዮጵያ የጤና ጥበቃ ሚኒስቴርን እየረዳ መሆኑን ጋየር ገልጸዋል።
We have deployed to try and support the Ministry of Health to scale up operations in the country.
የጤና ጥበቃ ሚኒስቴሩ ስራውን በማቀላጠፍ ረገድ ለመርዳት እንችል እንደሆነ ለማየት እዛው ያስቸኳይ ጊዜ ምላሽ ቡድን መድበናል። ከጤና ሚኒስቴርና ከጤና አጋሮች ጋር ሆነን የጤና አገልግሎት ለማቅረብ እንችል እንደሆነ ለማረጋገጥ እንፈልጋለን። ልጆች ሲታመሙና ሕክምና ሲያስፈልጋቸው የሕክምና አገልግሎት ለማቅረብ መቻል ማለት ነው።
የዓለም የጤና ድርጅት አስቸኳይ ረድኤት የሚያስፈልጋቸውን ክፍሎች በአንደኛ፣ በሁለተኛና በሶስተኛ ደረጃ ያስቀምጣል። ኢትዮጵያ በአሁኑ ወቅት ሁለተኛውን ደረጃ ይዛለች። ኢራቅና ሶሪያ ደግሞ ሶስተኛ ናቸው። የዓለም የጤና ድርጅት እንደሚለው ኢትዮጵያ ውስጥ እንደ አውሮፓ አቆጣጠር ከ1982 እስከ 84 ዓመተ ምህረት በነበረው ጊዜ ገብቶ የነበረው ረሃብ አስከፊ ሲሆን በጦርነትና ኤልኒኖ በተባለው የአየር ለውጥ ምክንያት እንደሆነ ይነገራል። በዛን ወቅት በመቶ ሺዎች የሚቆጠሩ ሰዎች አልቀዋል። በሚሊዮኖች የሚቆጠሩት ደግሞ ተሰቃይቷል። በአሁኑ ወቅት ግን ያ አስከፊ ሁኔታ እንዳይደገም ሲባል ብዙ ነገር ተሰርቷል። ከአስቀድሞ ማስጠንቀቅ አንስቶ ስለ አየሩ ሁኔታ የተሻለ ግንዛቤ እንዲኖር እስከ ማድረግ ድረስ ይሄዳል።
ወደ መጽሔቱ ቀዳሚ ርዕስ እንሻገራለን። ወደ አዲስ አበባ ይወስደናል። የአንድነት ለዲሞክራሲና ለፍትህ ፓርቲ የቀድሞ አመራር አባሉ አቶ ሀብታሙ አያሌውና ሌሎች ተከሳሾች ጠበቆቻቸውና አቃቤ ሕግ ሊያደርጉት የነበረው ክርክር ለሌላ ቀን ተቀጥሯል። ፌዴራሉ ይግባኝ ሰሚ ችሎት ጉዳዩን ዛሬ ያልሰማውና የቀጠረው እስረኞቹ ተሟልተው ባለመቅረባቸው እንደሆነ ነው የተነገረው። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ተከሳሾቹ ከስር እንዲፈቱ አስተላልፎት የነበረውን ውሳኔ መታገዱ ፍርድ ቤት የሚያቀርብ ጉዳይ ነው ተብሏል። መለስካቸው አመሀ ከአዲስ አበባ ተከታዩን ዘግቧል።
ባለፈው ህዳር 6 ቀን 2008 ዓ ም የጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት በሰጠው ትእዛዝ መሠረት ዛሬ ሁለቱም ወገኖች ቀርበው አቃቢ ሕግ ባቀረበው አቤቱታ መሠረት ሊከራከሩ ይጠበቅ ነበረ። ይሁንና በአሁኑ ወቅት በቃሊቲ ማረሚያ ቤት የሚገኙት የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሺ፣ የአረናው አቶ አብርሃ ደስታና የሰማያዊው አቶ የሸዋስ አሰፋ በችሎቱ መገኘታቸው ሲረጋገጥ በቅሊንጦ ማረሚያ ቤት የሚገኙት የቀድሞው አንድነት አመራር አባል አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በችሎት እንዳልቀረቡ ታውቋል። ፍርድ ቤቱ እነዚህ እስረኞች ለምን እንዳልቀረቡም የማረሚያ ቤቱን ተወካይ ጠይቆ የፍርድ ቤት ትዕዛዝ እንዳልደረሰው አስታውቋል። ፍርድ ቤቱ ለመጪው ታህሳስ 8 ቀን 2000 ዓ ም እስረኞቹ ተሟልተው እንዲቀርቡ ትዕዛዝ ሰጥቶ ትዕዛዙንም ለሁለቱም ማረሚያ ቤቶች እንደሚጽፍ ተናግሯል። የቀረቡት እስረኞች አቤቱታ ለማቅረብ ቢጠይቁም አቤቱታ እንደማይሰማ ፍርድ ቤቱ አሳውቋል። በሌላ በኩል ደግሞ ነሐሴ 14 ቀን 2007 ዓ ም የፌዴራሉ ከፍተኛ ፍርድ ቤት አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታ፣ አቶ የሸዋስ አሰፋና አቶ አብርሃም ሰለሞን አቃቢ ሕግ በመሠረተባቸው የሽብር ክስ መከላከል ሳያስፈልጋቸው በነጻ እንዳሰናበታቸው፣ በተለይም አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱ ትእዛዝ ሰጥቶ እንደነበረ አይዘነጋም። ይሁንና በነጋታው ነሐሴ 15 ቀን አቃቢ ሕግ ለጠቅላይ ፍርድ ቤት ይግባኝ ብሎ ውሳኔውን አሳግዷል። የእነ አቶ ሀብታሙ አያሌው ጠበቃ አቶ አምሃ መኮንን ይህን እግድ በመቃወም ለጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤት ብለው ነበረ። ሂደቱን በዝርዝር አስረድተውኛል።
በእኛ በኩል አንደኛ ስነ ስርዓት ሕጉ አንቀጽ 188(5) በተሳሳተ መንገድ ነው ጠቅላይ ፍርድ ቤቱ የተረጎመው። አቃቤ ሕግ ቢያቀርበው ይግባኝ መነሻ የስር ፍርድ ቤት ውሳኔን እንዲያግድ ሕጉ አይፈቅድም የሚል ነው። ሁለተኛ ደግሞ ፍርድ ቤቱ ይህንን እግድ ሲሰጥ የስር ፍርድ ቤቱን ውሳኔ እንኳን አልተመለከተም። ምክንያቱም አቃቤ ሕግ ራሱ ክሱን ሲያቀርብ የስር ፍርድ ቤት ውሳኔን ጠይቀን ስለዘገየብን ይግባኙን ያቀረብ ነው የግልባጩ በሌለበት ነው እና ፍርድ ቤቱ መዝገቡን አስቀርቦ ይልን እያለ ነው ፍርድ ቤቱ የአቃቤ ሕግን ማመልከቻ ብቻ በመመልከት እግዱን የሰጠው። ስለዚህ በእኛ በኩል ይህ የጠቅላይ ፍርድ ቤቱ የእግድ ውሳኔ ህግንም መሰረታዊ የዳኝነት አሰራር መርህንም የጣሰ ነው በሚል ነው ይግባኝ ያቀረብ ነው የሰበር አቤታችንን የሰማው የሰበር ሰሚ ችሎት ጉዳዩ ያስቀርባል፣ በእርግጥም የታገደበት አግባብ መመርመር አለበት ብሎ አቃቤ ሕግ መልስ እንዲሰጥ አዟል። እኛም መልስ እንድንሰጥ አዘን። ይሄ በጽሁፍ ያደረግነውን ክርክር ጨርሰናል። መልስ ሰጥቷል አቃቤ ሕግ፣ እኛም የመልስ መልስ ሰጥተናል። ለውሳኔ በዚህ ጉዳይ ላይ ለህዳር 22 ተቀጥሮ ነበር። ነገር ግን ፍርድ ቤቱ ያው ጉዳዩን አልተነጋገርንበትም በሚል አሁን ለታህሳስ 18 ለውሳኔ ተቀጥሮ ነው ያለው። ስለዚህ ፍርድ ቤቱ ውሳኔ እግድ የተሰጠው በአግባቡ ነው ወይም ደግሞ በአግባቡ አይደለም የሚል ሊሆን ይችላል። በአግባቡ የሚል ከሆነ ያው መሰጮቹ ታስረው ባሉበት የይግባኛቸውን ክርክር ይቀጥላሉ። በአግባቡ አይደለም የሚል ከሆነ ደግሞ መሰጮች ከስር ተፈተው ክርክራቸውን በውጭ ሆነው ያካሂዳሉ ማለት ነው።
አቶ አማ መኮንንን ሰበር ሰሚ ችሎት በዚህ ጉዳይ ላይ የሚሰጠው ብይን ለሀገሪቱ የፍትህ ስርዓት የሚሰጠውን ትርጉም እንዲያብራሩልኝ ጠይቄያቸው ነበረ።
ጥያቄው ወይም ክርክሩ አጭር ነው፣ ግን በጣም መሰረታዊ ነው። ፍርድ ቤቱ እንግዲህ እግዱ የተሳሳተ ነው ወይም እኛ ባቀረብነው ጥያቄ መሰረት የስነ ስርዓት ህጉንም በአግባቡ ያልተተረጎመበት ነው፣ መሰረታዊ ዳኝነት አሰራርንም የሚጥስ ነው በሚል የሚወስን ከሆነ ምናልባት የስር ፍርድ ቤቶች ውሳኔ እየተከበሩ የሚቀጥሉበት ሁኔታ ሊፈጠር ይችላል። ይህም ጥሩ ነው የሚል ነገር ነው ያለኝ። አይ እግዱ የተሰጠው ህግንም መሰረት በማድረግ ነው፣ የተጣሰ ዳኝነት አሰራር የለም የሚል ከሆነ ደግሞ ምናልባት ከዚህ በኋላ የስር ፍርድ ቤቶች ውሳኔ ያው አቃቤ ህግ ይግባኝ ባለ ጊዜ ሊታገዱ የሚችሉ በት ሰፊ እድል ይፈጠራል። በእኔ በኩል ይሄ በፍትህ ስርዓታችን ላይ በጎ ውጤት ይኖረዋል ብዬ አልገምትም። ስለዚህ በሁለቱም በኩል የሚሰጠው ውሳኔ በፍትህ ስርዓቱ ላይ አንድ ወሳኝ የሆነ ተጽዕኖ ይኖረዋል ብዬ ነው የምገምተው።
አራቱ ማለትም አቶ ሀብታሙ አያሌው፣ አቶ ዳንኤል ሽበሺ፣ አቶ አብርሃ ደስታና አቶ የሸዋስ አሰፋ የሶስት የተለያዩ ተቃዋሚ ፓርቲዎች አመራር አባላት የነበሩ ሲሆን አምስተኛው አቶ አብርሃም ሰለሞን የየትኛውን ፓርቲ አባል ስለመሆናቸው የሚታወቅ ነገር የለም። አቃቢ ሕግ ከዓመት በፊት ከሌሎቹ አምስት ተከሳሾች ጋር በሽብር ወንጀል በፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት ክስ መስርቶባቸው ሲከራከሩ መቆየታቸውና በሌሎቹ አምስት ተከሳሾች ላይ ፍርድ ቤቱ የቀረበባቸውን ክስ እንዲከላከሉ ብይን መስጠቱም ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃ ሌላም ዘገባ ልኮልናል። በኢትዮጵያ ህጻናትን ለስራ ማሰማራትና ጉልበት ብዝበዛን ለማስቆም የታቀደ ፕሮጀክት በተመረጡ ክልሎች ውስጥ ሊጀመር እንደሆነ ተገልጿል። ይህ ፕሮጀክት ከ1000 በላይ ቤተሰቦችንና ቁጥራቸው ከ12000 በላይ የሚሆን ልጆችን ህይወት ለመለወጥ የታሰበ ሲሆን የ220 ሚሊዮን ዶላር ነዋይ ወጪ እንደሚደረግበትም ተገልጿል። ዘገባው ነው።
ኢ4ዋይ የተሰኘው የዚህ ፕሮጀክት መጀመር ይፋ በተደረገበት ወቅት የተሰራጩት የጽሑፍ መረጃዎች እንደሚያሳዩት ፕሮጀክቱ ሊረዳቸው ያቀደው ከ14 እስከ 17 ዓመት የሚገኙትን ታዳጊ ወጣቶች ነው። በኢትዮጵያ ውስጥ እድሜያቸው ከ15 እስከ 24 የሚሆናቸው ወጣቶች ማለትም በወጣት እድሜ ክልል ከሚገኙት 68 በመቶ የሚሆኑት ምንም አይነት ክፍያ በማያገኙበት የቤተሰብ ሥራ ተጠምደው እንደሚገኙ ታውቋል። በከተማ ከሚኖሩ ወጣቶች መካከል ደግሞ ግማሽ የሚሆኑት በሥራ አጥነት የሚሰቃዩ ሲሆኑ፣ ግማሾቹ ደግሞ መደበኛ ባልሆነው የሥራ ዘርፍ መሰማራታቸውን ጥናቶች ያሳያሉ። ይህ ዛሬ ይፋ የተደረገው ፕሮጀክት ከዓላማዎቹ አንደኛው የሕፃናት ጉልበት ብዝበዛን ማስቀረት እንደሆነም በኢትዮጵያ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ አስገንዝበዋል።
E4Y, which we're launching today, is also a $10 million four-year project funded by the U.S. Department of Labor.
E4Y, የተሰኘው ይህ ፕሮጀክት ይፋ የተደረገው ከዩናይትድ ስቴትስ የሥራ ሚኒስቴር ወይንም ዩኤስ ሌበር ዲፓርትመንት በተገኘ የ10 ሚሊዮን ዶላር እና ከወርልድ ቪዥን ጋር በተደረገው የወጪ መጋራት ከአንድ ሚሊዮን በላይ ወጪ ያለው ለአራት ዓመት ያህል የሚቆይ ፕሮጀክት ነው። ዓላማውም ለተወሰኑ ወጣቶች ትምህርትንና የሙያ ስልጠናን በመስጠት እንዲሁም ኑሮ ደጓሚ እድሎችን ለማመቻቸትና ለወጣቶቹና ለቤተሰቦቻቸው የማህበራዊ ጥበቃ መርሃ ግብሮችን ተደራሽ ለማድረግ በዝባዥ የስራ ሂደት በኢትዮጵያ እንዲቆም ማድረግ ነው። ፕሮጀክቱ በአማራና በደቡብ ብሔር ብሔረሰቦችና ሕዝቦች ክልል የሚኖሩ 12,000 ወጣቶች ሴቶችና ወንዶችን እንዲሁም 750,000 ኢትዮጵያን ቤተሰቦችን ተጠቃሚ ለማድረግ ዓላማ አለው።
አምባሳደር ሀስላክ እንዳስረዱት የዚህ ፕሮጀክት ስያሜ እንደሚጠቁመው ኢትዮጵያውያን ወጣቶችን ሙሉ በሙሉ የሚያሳትፍ የሚያስተምር ውሳኔ ሰጪ የሚያደርግ ስራ ያከናውናል። ይህን እውን ለማድረግም ከማህበረሰቡና ከአጋዥ ድርጅቶች ጋር በመተባበር የሚሰሩ ስራዎችን ዘርዝረዋል።
In collaboration with partners, local government and communities, the project will engage efforts to increase educational attainment and address education.
ከአጋዥ ድርጅቶች፣ ከአካባቢ አስተዳደር አካላትና ከማህበረሰቦች ጋር በመተባበር ፕሮጀክቱ ትምርትን ማስፋፋት፣ ተሰጦ ባላቸው ሴቶችና ወንዶች ተማሪዎች መካከል ያለውን የቁጥር ልዩነት ማጥበብ፣ ከ14 እስከ 17 እድሜ ያላቸው ታዳጊ ወጣቶች ተስማሚ ስራ የሚያገኙበትን ሁኔታ ማመቻቸት፣ ለወጣቶችና ለቤተሰቦቻቸው የኑሮ መደጎሚያ እድሎችን ይበልጥ ማስፋትና ማህበረሰቡን በውሳኔ ሰጪነት የተሻለ ተሳትፎ እንዲያደርግ፣ በመጨረሻም በፕሮጀክት ተለይተው የታወቁ ወጣቶችና ቤተሰቦቻቸው የማህበራዊ ጥበቃ መርሃ ግብሮች ተደራሽነትን ይበልጥ ማስፋፋት ናቸው።
ፕሮጀክቱ ተግባራዊ የሚደረግባቸው የደቡብ ብሔር ብሔረሰቦችና ህዝቦችና የአማራ ክልሎች መሆናቸውም ታውቋል። አቶ ሳሙኤል ሱጋሞ በወርልድ ቪዥን ኢትዮጵያ የኢ4ዋይ ፕሮጀክት ዲሬክተር ፕሮጀክቱ በእነዚህ ክልሎች ለምን እንዳተኮረ ለቪኦኤ ተናግረዋል።
በእነዚህ ሁለት ክልሎች አሁን በተደረጉ ጥናቶች የህፃናት ጉልበት ብዝበዛ እና የወጣቶች የስራ ሁኔታ አስቸጋሪነት ጎልቶ የሚታይበትና በህፃናት ጉልበት ብዝበዛም በጉልህ ህፃናትና ወጣቶች የሚሳተፉበት አልፎም ደግሞ አንዳንዶቹ አካባቢያቸውን ለቀው በስደት ወደ ሌሎች ሀገሮችም የሚሄዱባቸው አካባቢዎች ስላሉ እነዚህን አካባቢዎች በተለየ ሁኔታ በዚህ ፕሮጀክት ደርሶ እነዚህ ሁኔታዎች ለመለወጥ ስራ ለመስራት የተመረጡ አካባቢዎች ናቸው።
እድሜያቸው ከአምስት እስከ 17 ዓመት የሚሆናቸው 18 ሚሊዮን ኢትዮጵያውያን ህጻናትና ታዳጊ ወጣቶች የጉልበት ብዝበዛ እንደሚፈጸምባቸው ይገመታል። የሀገሪቱ ህግጋት ህጻናት ጉልበታቸው እንዳይበዘበዝና በትምህርት ቤት እንዲውሉ የሚደግፏቸው ቢሆኑም የሚበዘበዙ የህፃናት ቁጥር ከፍ ያለ እንደሆነ ጥናቶች ያስረዳሉ። ይህንን ፕሮጀክት በይፋ ያስጀመሩት የኢትዮጵያ የስራና ማህበራዊ ጉዳይ ሚኒስትር አቶ አብዱልፈታ አብዱላሂ ሐሰንና በኢትዮጵያ የዩኤስ አሜሪካ አምባሳደር ፓትሪሻ አስላክ ናቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባዎቹ አመሰግናለሁ። አድማጮች፣ ቀደም ብሎ በመግቢያው እንደተጠቆመው ይህ ፕሮጀክት ከአንድ ሺህ በላይ ቤተሰቦችንና ቁጥራቸው ከ12,000 በላይ የሚሆኑ ልጆችን ህይወት ለመለወጥ የታሰበ ሲሆን የተገለጸው የገንዘብ አሃዝ መጠን ደግሞ የ11 ሚሊዮን ዶላር ወይንም ከ220 ሚሊዮን ብር በላይ ነዋይ እንደሚፈስበት ነው የተገለጠው። ማረሚያው የቁጥሩ ነው። አድማጮች፣ ወደ መጨረሻው የዕለቱ ዘገባ ነው የምናልፈው። ሙስሊም የሚባል ፈጽሞ የዩናይት ስቴትስን ምድር እንዳይረግጥ መደረግ አለበት ብለው የተናገሩትን የዩናይት ስቴትሱን የሪፐብሊካን ፕሬዚዳንታዊ እጩ ዶናልድ ትራምፕ የሚደግፍ ሌላ ሪፐብሊካን እጩ የራሳቸውኑ ያህል ይቺን ሀገር ለመምራት ብቃት የሌላቸው ናቸው ሲል ዋይት ሀውስ ተናገረ። አወዛጋቢ ነገር በመናገር የሚታወቁት ባለብዙ ቢሊዮን ዶላሩ ቱጃር ትራምፕ በደጋፊ ብዛት የተቀሩትን የሪፐብሊካን ተፎካካሪዎቻቸውን አሁንም እየመሩ ነው። ሆኖም ይህ የተቀሰቀሰው ወይም የተጠቀሰው አባባላቸው የሚቀሰቅሰው በሀገር ውስጥና በውጭ ያስነሳው ቁጣ ፈጥኖ የሚበርድ አይመስልም እየተባለ ነው። ዝላቲካ ሆክ የዶናልድ ትራምፕን ጸረ ሙስሊም ውርጅብኝ ሪፐብሊካኖችም ጭምር እንደ ነቀፉት ጠቅሳ ያጠናቀረችውን ዘገባ ቆንጂት ታየ ይዛ ቀርባለች።
ዶናልድ ትራምፕ ከአሁን ቀደምም ወደ ዩናይትድ ስቴትስ የሚመጡና የሚኖሩም ሙስሊሞች ጭምር ልዩ ክትትል ይደረግባቸው ብለው ተነቅፈዋል። ያን ብዙዎች ስለ ሜክሲኮ ተወላጅ መጤዎች ካላቸው አቋም የሚብስ አድርገው አልተመለከቱትም ነበር። ትራምፕ በዚህ አልተገቱም። በፈረንሳይ ፓሪስና በቅርቡም በዩናይትድ ስቴትስ ሳን በርናርዲኖ ከደረሱት የሽብር ጥቃቶች በኋላ ያን አቋማቸውን ይበልጡን አጠናክረውታል። ሰኞ ዕለት የተናገሩት ግን ከልክ ያለፈ ሳይሆን እንዳልቀረን የተነገረው ዋይት ሀውስ የዩናይትድ ስቴትስን ሕገ መንግሥት የሚጻረር ብሎታል።
And any Republican who's too fearful of the Republican base to admit it has no business serving.
የፓርቲ ድጋፍ መሰረቱ እንዳይነካበት ፈርቶ ይህንን የማይቀበል ሪፐብሊካን ካለ እሱም ፕሬዚደንት ሆኖ ለማገልገል ብቃት የሌለው ነው።
በዩናይትድ ስቴትስ የተወካዮች ምክር ቤት ዋናው ሪፐብሊካን አፈ ጉባኤ ፖል ራያን የትራምፕ አቋም ከአሜሪካዊነት የራቀ ነው ብለዋል።
What was proposed yesterday is not what this party stands for, and more importantly, it's not what this party
ትናንት የቀረበው ሐሳብ የፓርቲውን አቋም የሚያንጸባርቅ አይደለም፣ ከሁሉም በላይ ደግሞ ሀገሪቱ የቆመችለትን እምነትም የሚያሳይ አይደለም።
ሪፐብሊካን ፕሬዝዳንታዊ እጩ ተፎካካሪ ቴድ ክሩዝም ትራምፕ ባሉት አልስማማም ብለው ነቀፌታ ለመሰንዘር ግን ፈቃደኛ አልነበሩም።
ዶናልድ ትራምፕ for standing up and focusing America's attention
ዶናልድ ትራምፕ ድንበሮቻችን መጠበቅ እንዳለባቸው በቆራጥነት የአሜሪካውያንን ትኩረት በመሳባቸው አደንቃቸዋለሁ።
ዲሞክራቶችና ሌሎችም ዶናልድ ትራምፕ የሚናገሩት ነገር ሀገሪቱን እየከፋፈለ ነው፣ ጽንፈኞች የፈለጉትም ይህንኑ ነው በማለት እያስጠነቀቁ ናቸው። በዓለም ዙሪያም የዶናልድ ትራምፕ አቋም ጸረ ዲሞክራሲ፣ ዘረኛ ተብሎ ተወግዟል። ከአእምሮ መቃወስ የመነጨ ያሉትም አሉ። የተቃውሞ ድምፁ በሙስሊም አገሮች በተለይም የዩናይትድ ስቴትስ ሸሪክ በሆነችው በቱርክ ጠንከር ብሎ ተሰምቷል።
It's a preposterous suggestion. First of all, it is against human rights and any concept of democracy that we know.
ሙስሊሞች ዩናይትድ ስቴትስ እንዳይገቡ ይከልከል ማለት ምንም ትርጉም የሌለው አስተሳሰብ ነው። መጀመሪያ ነገር ሰብአዊ መብቶችንና ማናቸውንም የዲሞክራሲ ጽንሰ ሐሳብ የሚጻረር ነገር ነው። በተጨማሪም እስላማዊ መንግስት ቡድንን ለመዋጋት የሚበጅ መንገድም አይደለም። አሜሪካ ውስጥ 6 ሚሊዮን ሙስሊሞች አሉ። የሚበዙት የአሜሪካ ዜጎች ናቸው። ችግሩ እስልምና ሃይማኖት አይደለም። ችግሩ ጽንፈኞቹ ናቸው። ይልቁን ያን መገንዘብ ነው የሚያስፈልገው።
የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር ዛይድ ራድ አልሁሴን ዶናልድ ትራምፕ ያቀረቡትን ሐሳብ እጅግ ኃላፊነት የጎደለው ሲሉ ነቅፈውታል። ራሱም የጽንፈኞች ጥቃት ሰለባ የሚሆነውን ተራ ሙስሊም የሚጎዳ ጽንፈኞቹ ቡድኖች መጠቀሚያ የሚያደርጉት አነጋገር ነው በማለት ኮሚሽነሩ አስጠንቅቀዋል።
አድማጮች፣ የመጽሔቱ ርዕሶችና የዕለቱን አብይ ዘገባ ነበር የተከታተላችሁት። አሁን የፕሮግራም ማሳሰቢያ።
አዲስ ዝግጅት ከአሜሪካ ድምፅ ሬዲዮ ህዳር 27 ቀን ይጀምራል።
ስሜ ልንገራችሁ ስሜ ማነው?
ኦልሴና ገረበጃጂ ጋሪት ሐዲሽ ታክሲ
ጋቢና ቪኦኤ
ጋቢና ቪኦኤ ከአሜሪካ ድምፅ አዲስ ዝግጅት ህዳር 27 ቀን አስታውሱ፣ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ድረስ በአጭር ሞገድ በ6080 እና በ15580 ታገኙናላችሁ። የአዲሱ ትውልድ ድምፅ ህዳር 27 ቀን ጀምሮ።
አድማጮች፣ የስቱዲዮ ሰዓታችን ከምሽቱ 3 ሰዓት ከ30 3 ያመለክታል። ሰዓቱን ተንጠራርቼ ነው የማየው። ቆንጅት
ከ37 ሊሆን ይችላል፣ ግን ይሁን 33 በኑሮ ውድነት ምክንያት
ከ37 እዚህ ግድም ሙዚቃ ብንጋብዝ ምን ይመስልሻል?
ጥሩ ሀሳብ ነው። እኛም ደከም ያለን መሰለኝ።
የደከም ነው የሚመስለው። በእርግጥ ከ33 ነው። አድማጮች፣ የተለያየ ቁጥሮች ብንሰጥም አሁን ደስ የሚል ዜማ ነው እየተጫወተ ያለው። የማን እንደሆነ ትገምቼ? የማይሳት ዜማ። ልክ ነው። ሙሉቀን መለሰ ነው። ሙሉቀን ራሱ ይጫወታል ወይስ እሱን መስለው ከመጡት ጥሩ ድምፃውያን?
እስቲ እንስማ።
ስራናጠጠብኝ ልታንገላታይ ነው ወይዳይ እሽም አልልም ቢ እንደፈቀደችው ትዘበገላዋይ ወይዳይ አበሳይ Boy, darling, I'll say. Thank you. ቀለል ሲል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ እሽም አልልም ቢ እንደፈቀደችው ትዕዛዝ በገላዬ ወይዳዬ አበሳዬ ፍቅሯ ቀለል ሲል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ ሽም አልልም ቢ እንደፈቀደችው ትዕዛዝ በገላዬ ወይዳዬ አበሳዬ ለጠየቁኝ ምላሽ ለወሬው ጠመና አይደለም እንዳምና ዘንድሮ ደህና ነኝ በጣም ተሽሎኛል እያልኩኝ ሳወራ ለካስ ፍቅር ይዞኛል አገኘሁ ቆይታ ብዬ ተዝናነች የፍቅር ዳለብኝ ሳልከፍለው ዘንግች ያለብኝ ነዳው እሷው ፈረደች በናፍቆቷ ወጥመድ አስራ ቀረበች ፍቅሯ ቀለለ ስል እሷን አዘዘብኝ ልታንገላታኝ ነው ወይዳዬ እሽም አልልም ቢ እንደፈቀደችው ትዕዛዝ በገላዬ ወይዳዬ አበሳዬ
ሙሉቀን መለሰ ትዕዛዝ በገላዬ ዘና እንዳላችሁ ተስፋ እናደርጋለን። አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን ከምሽቱ 3:36 ያመለክታል የስቱዲዮ ሰዓታችን። ቆንጅት ወደሚቀጥለው እንሻገር።
ጥሩ ሐሳብ ነው። አሁን ወደ ቀዳሚው ዘገባ ይሆናል የምናልፈው። በኦሮሚያ ክልል የተለያዩ ከተሞች በሚገኙ ትምህርት ቤቶች ተማሪዎች መሰንበቻውን በማካሄድ ላይ ያሉት የተቃውሞ እንቅስቃሴዎች አሁንም መቀጠላቸው ተዘግቧል። ያንዳንድ የአካባቢዎቹን ነዋሪዎችና በዚያ የሚንቀሳቀስ የተቃዋሚ ፖለቲካ ድርጅት የሰጠውን ምላሽና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት ሂዩማን ራይትስ ዋችን ጨምሮ አሉላ ከበደ ተከታዩን ይዞ ቀርቧል።
አቶ በቀለ ነጋ በአካባቢዎቹ የሚንቀሳቀሰው የተቃዋሚው ፓርቲ የኦሮሞ ፌዴራሊስት ኮንግሬስ ዋና ጸሐፊ ናቸው። ዋናውን የተቃዋሚዎቹን መነሻ ምንነት ጨምሮ ባለፈው ዓመትና አሁንም እየተካሄዱ ስላሉት ሰልፎች የተናገሩት አቶ በቀለ በዛሬው ዕለት በኦሮሚያ ክልል የተለያዩ አካባቢዎች እየታየ ያለ ስላሉት ሁኔታ እንዲህ ይገልጻሉ።
በዛሬው ዕለት በደረሱን በምዕራብ ወለጋ ሀይራ ቅልጡ ካራ በጉጂ ዞን ነገሌ ቦረና ቦሬ ሰሜን ሸዋ ሙከጡሪ በአምቦ በጉደር አካባቢ ሲሬ ጀልዱ ወረዳ ውስጥ ሽኩቴ በምትባልና በጾቢ አካባቢ በግንደበረት በእነኚህ አካባቢዎች ላይ ጅማ ሆሮ ከፍተኛ የሆነ ሰላማዊ ሰልፎች ተካሂደዋል። በዚህ ውስጥ እንግዲህ አንድ ሁለት ቦታዎች ላይ ሰዎች እንደተጎዱ እንሰማለን። ብዙ ቦታዎች ላይ በድብደባ ነው። ነገር ግን አንድ ሁለት ቦታዎች ሙከጡሪና ሲሬ ላይ ከፍተኛ ጉዳት የደረሰባቸው 4 ሰዎች አሉ ነው የሚባለው። ሁኔታ ወደፊት ሲጣራ ምን አይነት ጉዳት እንደደረሰባቸው ወደፊት የሚታይ ነው የሚሆነው። ተቃውሞ በአሁኑ ሰዓት እየተካሄደ ያለው በሰልፉ ምክንያት የታሰሩ ዜጎች መፈታት አለባቸው፣ ለጥያቄዎቻችን መልስ መሰጠት አለበት የሚል ነው። የተላኩት ወታደሮች በተለይ ነጆ ላይ መምህራንን፣ ህጻናትን እያያዙ ከቤት እያወጡ በከፍተኛ ደረጃ ነው ድብደባ የሚፈጽሙባቸው። ይሄ በእውነቱ የሚጠበቅ አይደለም፣ ሊቆም ይገባዋል። ጥያቄው ሰላማዊ እስከሆነ ድረስ ማግኘት የሚገባው ሰላማዊ መልስ ነው እንጂ አትሰለፍም አትናገርም ብሎ መከልከል የትም አያደርስም። እንግዲህ ሰው መብቱን የጠየቀ ሰው እስከ መጨረሻው ድረስ በድብደባ በእስራት የሚቆም ነገር ቢሆን ከዚህ በፊት ብዙ እስራቶች፣ ብዙ ግድያዎች ተፈጽመዋል። ያ እንደ መፍትሄ ሊሆን አይችልም። በሀገራችን ውስጥ ያለው ትግል የሰላማዊ ትግል ነው፣ የመብት ጥያቄ ነው፣ በሕገ መንግስቱ የተፈቀደ ነው። ዱላ፣ ግድያ፣ እስራ፣ ዛቻ፣ ማስፈራራት ምናልባት ጊዜውን ትንሽ ያሳጥረው ይሆናል እንጂ ወደኋላ አይመልሰውም ሰውን። እና አሁን እየተደረገ ያለው በጣም የሚያሳዝን ሁኔታ ነው። ድብደባው በተለይ እየተፈጸመብን ያለው ህዝቡም ላይ፣ በእኛም አባሎች ላይ። ሌላው ደግሞ ህዝቡ ባደረገው ቆራጥ እንቅስቃሴ ነጆ ላይ 117 ሰዎች ተፈተዋል። ቄለም ወለጋም በቅርቡ እንደዚሁ ታስረው የነበሩ አባሎቻችን እየተፈቱ ናቸው። እንግዲህ ህዝብ ጠንክሮ ጥያቄውን ባቀረበ ቁጥር በተዘዋዋሪም ቢሆን መንግስት መልሶችን ይሰጣል ማለት ነው። ስለዚህ ለመብት መታገል ወጣም ወረደም ውጤት ይኖረዋል ብዬ ነው የምተማመነው።
ዛሬ ዩኒቨርሲቲ ተማሪዎች ከሃይስኩል ተማሪ ጋር ነው ተቀናጅተው የወጡት። መፈክር ነው የሚያሰሙት። ማስተር ፕላኑን አንቀበልም፣ ሀገራችን ላይ የመኖር የመናገር መብት አለን፣ መንግስት ይሄንን ሊሰማን ይገባል፣ ሀገሩም ደግሞ ኦሮሞ ነው ማስተዳደርም ያለበት ኦሮሞ ነው የሚል መፈክር ነው ሲያሰሙ የነበሩት። እንዳለ የጉደር ተማሪዎች እና ነዋሪዎች ናቸው በጠቅላላ አንድ ላይ ሆነው ይህንን የዛሬውን እንዳለ ህብረተሰቡ ጠቅላላ አብሮ የወጣ ነው ይመስል። እስካሁን ድረስ ምንም ነገር ይሄ ነው የተባለ ነገር የለም። ልጆች ብዙውን ልጆች አሁን እያፈሱ እየወሰዱ ነው። መጀመሪያም እንዳለ በር እየገነጠሉ ነው የሚገቡ፣ እየገቡ ማንንም ነው አፍሶ የሚወጡት። አራቱ አቅጣጫ ከተማውን የመከላከያ ሰራዊት ከቦ ነው ያለው። እንደገና የፌዴራል ፖሊስ ደግሞ ከተማውን ተቆጣጥሮት ነው ያለው።
አቶ በቀለን ተከትለው የተናገሩት ደግሞ ከጉደር ከተማ ነዋሪዎች አንዱ ናቸው። ከአዲስ አበባ አቅራቢያ የሚገኙ አርሶ አደሮችና ነዋሪዎች ተገቢ ካሳ ሳያገኙ ከይዞታቸው ሊፈናቀሉ ይችላሉ በሚል ስጋት የተቃውሞ ሰልፍ እያካሄዱ ባሉበት የተማሪዎች ተቃውሞ በተለያዩ የኦሮሚያ አካባቢዎች የተስፋፋ ነው ሲል ዓለም አቀፉ የሰብአዊ መብት ድርጅት ሂማን ራይትስ ዋችም ዘግቧል። ተቃውሞ አድራጊዎቹ ተማሪዎች ላይ የተወሰደ ነው ያለውን የኃይል እርምጃ የተቸው ሂማን ራይትስ ዋች ለእንግልትና ስቃይ የተዳረገ ወይም የዳረገ እርምጃ ዳግም በሰልፈኞቹ ላይ ሲል ዘግቧል። ባለፈው ቅዳሜ ባወጣው ዘገባው ፊሊክስ ሆርን በቡድኑ የኢትዮጵያና የኤርትራ ጉዳዮች አጥኚ ናቸው። የኢትዮጵያ መንግስት ተቃውሞን በኃይል እርምጃ ሳይሆን የተማሪዎቹን ድምፅ በመስማትና በመነጋገር መፍታት አለበት ይላሉ።
Well, again, the information that we have about the torches being used against students in the protests is from last year's protest, but it was everything from slapping, kicking, punching to hitting with whips.
በእርግጥ የጸጥታ ኃይሎች ከልክ ያለፈ ኃይል አለመጠቀማቸውን ማረጋገጥ አለባቸው። ያም የጸጥታ ኃይሎች ጥይት እንዳይተኩሱ ተቃውሞ ለመበተን ከመጠን በላይ ኃይል ተጠቅመው ሲገኙም በአፋጣኝ ምርመራ ማድረግና ፍርድ ቤት ማቅረብ ይገባል። የተቃውሞ ሰልፎችን በኃይል መበተን ያስፈልጋል ከማለት ይልቅ ቁጭ ብሎ የተማሪዎችን ብሶት ማዳመጥ፣ ለማሳተፍ ለማስተር ፕላኑ ያላቸውን ብሶት መስማት፣ ካሳ መክፈል ካለበትም ማዳመጥ ቢጀምሩ ጥሩ ነው እንጂ ስጋታቸውን ሲገልጹ በኃይል መጠቀም አይበጅም ነው ያሉት ሚስተር ሆርን። ተቃዋሚዎችና ሌሎች ነዋሪዎችም በሚስተር ሆርን አስተያየት የሚስማሙ ይመስላሉ። አሁንም ወደ ኤፌድኑ አቶ በቀለ ነጋ።
በሰላማዊ መንገድ የተጠየቀው ጥያቄ በተኩስ የታጀበ ምላሽ እንዲሁም መግለጫ በቅርብ የኦሮሚያ ፖሊስ የሰጠው ምንድን ነው የሚለው የከሰሩ የፖለቲካ ድርጅቶችና ጸረ ሕዝቦች የፈጠሩት ነው ይላሉ። ይሄ ትክክል ያልሆነ አባባል ነው። ጥያቄው ትክክለኛ ነው፣ ሕጋዊ እንደሆነም ባለፈው ዓመት አባዱላ ገመዳን የመሰለ ባለስልጣን የተማሪዎቹ ጥያቄ ትክክለኛ እንደሆነ አምነዋል። አሁን በቅርቡም ደግሞ የኦሮሚያ ጨፌ አፈ ጉባኤ ቡራዩ ላይ የኦሮሞ ሕዝብ የሚቃወመው ከሆነ የማይደግፈው ከሆነ ከሰማይ ወርቅ የሚያዘንብ እንኳ ቢሆን ተግባራዊ አይሆንም ብለው ተናግረዋል። ሌላ በኩል ደግሞ ስንመለከተው ወደዳችሁም ጠላችሁም ይሄ ማስተር ፕላን ተግባራዊ ይሆናል፣ ይፈጸማል፣ እምቢ ያሉትን ደግሞ ልክ እናስገባቸዋለን ይላል ሌላው ባለስልጣን። ደግሞ የተምታታ ነገር ነው በመሀሉ ያለ።
ማን ነው ይህን የመጨረሻውን የኃይል እርምጃም ቢሆን እንወስዳለን የግድ ተግባራዊ ይሆናል የሚለውን ኃይለ ቃል የተሞላበት ትችት ያቀረበው?
በአንድ ወቅት ላይ አዋሳ ላይ ይሁን የሆነ ዞን ከተማ ላይ አቶ አባይ ፀሐዬ ሲናገሩ ማስተር ፕላኑ ተወደደም ተጠላም ተግባራዊ ይደረጋል፣ ይሄን የሚቃወሙ ካሉ ደግሞ ልክ እናስገባቸዋለን እንዳሉ በዓለም ሚዲያ ተሰራጭተዋል። ይሄንን ተቃራኒው በሆነ ደግሞ የኦሮሚያ ጨፌ አቶ ለማ መገርሳ ደግሞ ቡራዩ ላይ በቅርቡ የኦሮሞ ሕዝብ ይህንን ማስተር ፕላን የሚቃወመው ከሆነ ወርቅ እንኳን ከሰማይ የሚያዘን ቢሆን ሰማይ ዝቅ ምድር ከፍ አይልም፣ ተግባራዊ አይሆንም ነው ያሉ።
መልካም። በድርጅታችሁም በኩል ይሄን ክትትል እንደምታደርጉት በቀጥታ ለመንግስት ባለስልጣናት፣ ለሚመለከተው ክፍል ያቀረባችሁት ለፓርላማ የተወዳደሩ አባሎቻችሁና ደጋፊዎቻችሁ ጭምር እንዳሉበት ከታሰሩት ውስጥ ገልጸውልኛልና ያገኛችሁት ቀጥታ የሆነ ምላሽ አለ አቶ በቀለ?
ምንም ምላሽ የለም። እስካሁን የማስተር ፕላን ተቃውሞውንም ከዚህ ቀደም የታሰሩብንንም ሰዎች ሁኔታ አመልክተን ፈቃደኛ ሊሆኑልን ባለመቻላቸው በአሁኑ ሰዓት ህዝባዊ የሆነ ሰላማዊ ሰልፍ ለማካሄድ ዝግጅት እያደረግን ነው አሁን። ምክንያቱም መንግስት በሰላማዊ መንገድ ላቀረብነው ጥያቄ በተደጋጋሚ ላቀረብነው ጥያቄ በምርጫ የተሳተፉ አባሎቻችንን የእኛንም ደግሞ መልካም ስምና ለሀገሪቱ ያለንን የተቃውሞ ጎራ እንቅስቃሴያችንን ሁሉ ጥላሸት የሚቀባ መስሎ ስለታየን ወደፊት እንግዲህ በሰላማዊ መንገድ አቤቱታችንን ለማቅረብ ሰላማዊ ሰልፍ ሁሉ ለማድረግ ዝግጅት እያደረግን ነው።
ቀደም በገለጿቸው አካባቢዎችም ሆነ በሌሎች አካባቢዎች ተማሪዎች ናቸውና በብዛት እየተሳተፉ ያሉት የመማር ማስተማር ሂደቱ ተስተጓጉሏል የምታውቁት ነገር አለ በተጨባጭ?
አዎ፣ እንቅስቃሴዎቹ በሚካሄዱባቸው ብዙ ቦታዎች ላይ ትምህርት ቤቶች ተዘግተዋል።
አቶ በቀለ ነጋ የኦሮሞ ፌዴራሊስት ኮንግረስ ዋና ጸሐፊ፣ እነኚህ ጥያቄዎች ሌሎችንም የሚመለከታቸውን ክፍሎች ያሳተፉ ውይይቶች የሚጋብዙ ይመስለኛል። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እኔም እጅግ አድርጌ አመሰግናለሁ።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። አሁን ኢትዮጵያውያን በአሜሪካ ደብረ ሰላም ቅድስት ማርያም የኢትዮጵያውያን መረዳጃ እድር ይባላል። ኢትዮጵያውያን ሲሞቱ አስከሬን መሸኛ፣ ወገን ሲቸገር መርጃ እየተባለ በየጊዜው ጃንጥላ ማዞሩ ሰለቸን ያሉ አባላት ነበሩ ሀሳቡን አመንጭተው ያቋቋሙት። በወቅቱ ቤተ ክርስቲያኒቱም እገዛዋንና ፈቃዷን ሰጥታለች። ዛሬ ይህ እድር ከቤተ ክርስቲያኗ ቅጽር ግቢ ወጥቶ የራሱን ጽህፈት ቤትና መሰብሰቢያ አዳራሽ ገዝቶ ባለፈው እሁድ አስመርቋል። በስፍራው የነበረው አዲሱ አበበ እንደገለጸው ከ500 የሚያንሱ ኢትዮጵያውያን በምረቃው ላይ ተገኝተው ቤት ለምቦሳ ብለዋል፣ ደስታቸውን ገልጸዋል። የእድሩን አመራር አባላትና በስፍራው የተገኙ ኢትዮጵያውያንን ያወያየበት ክፍል አንድ ኢትዮጵያውያን በአሜሪካ ዝግጅቱ እነሆ።
እንደተባለው ሲጀመር በዲሲዋ ደብረ ሰላም ቅድስት ማርያም ቤተ ክርስቲያን ውስጥ ተቋቋመ። የዛሬ 15 ዓመት ቀላል የማይባል እጅግ ብዙ ውጣ ውረድ፣ ፈታኝ ፈተናና እልህ አስጨራሽ ጉዞ አድርጎ ነው ለራሱ ጽህፈት ቤት ብቻ አይደለም ከራሱም አልፎ ብዙ ኢትዮጵያውያን በደስታም ሆነ በሐዘን የሚሰባሰቡበት፣ አቅመ ደካሞች የሚያርፉበት፣ ሟለ ሕፃናት ሊቋቋም የሚችልበት ሕንፃ ከ1 ሚሊዮን ዶላር በላይ ወጪ አድርጎ የገዛው ይላሉ አመራሮቹ። ሊቀመንበሩ አቶ ታደላወቀ ለሁሉም የእድሩ አባሎች ከእግዚአብሔር የተቸረ ስጦታ ነው ይላሉ።
ለእኛ እግዚአብሔር የሰጠው ነገር ነው። 1,350,000 ብር ነው ይህን ቦታ የገዛ ነው። አሁን ሞርጌጃችን 5,500 ብር ነው። የእናንተ የእያንዳንዳችሁ ነው።
ጥቅሙ ለእኛ ብቻም አይደለም ይላሉ ምክትል ሊቀመንበሩ አቶ አምሃ ስዩም በበኩላቸው። መዋል በማይገባቸው ቦታ የዋሉ ልጆቻችንንም ይሰበስብልናል ብለዋል።
ልጆቻችን ወደፊት እየተረከቡ ለትምህርት ቤት ለብዙ ነገር የሚያገለግል ንብረት ነው። ልጆቻችን ወደ ሌላ ቦታ አይበተኑ። ሁካ ቤትና ጫት ቤት እየተበተኑ ነው ያሉት። እነሱን መሰብሰብ አለብን። አንድ ላይ ከተባበር ከዚህ የበለጠ ብዙ ነገር መስራት እንችላለን።
ተዘዋውረን እንዳየነው ይህ ህንፃ ነገውኑ ስራ ይጀምራል፣ ነገውኑ ህዝብ ይሰበሰብበታል፣ ነገውኑ ሀዘነተኛ ይቀመጥበታል ማለት አይቻልም። የሚቀር ስራ አለውና ማንኛውም የእድሩ አባል አሉ አቶ ታደለ፣
ማንም ሰው እድረተኛ አባል የሆነው ሰው እዚህ መጥቶ የግል ድንኳኑን ተክሎም የፈለገውን ፋንክሽን ሊያደርግ ይችላል። ይሄ ድርጅት ተመዝግቦ በፌዴራል መንግስት ታክስ ነጻ ነው። የተመዘገበው 1350 ቡካነን ስትሪት ማርያም ነው። በሜሪላንድ ግዛት ደግሞ አትራፊ ባለመሆን ድርጅት እናስመዘግባለን። የሜሪላንድ ነዋሪ የሆኑትን የእድር አባሎቻችንን ይዘን ከዚህ አካባቢ ኮንግረስማን፣ ከዚህ አካባቢ ሴኔተሮች፣ ከዚህ አካባቢ የተለያዩ ተቋማት ጋር ደግሞ ድጎማዎችን ለመጠየቅ ነው። በዛ ድጎማ ራሳችንን የምናሳድግበት
በስራ ጓደኞቼ ጠንካራ ስራና ብርቱ ትጋት በጣም መደሰቴን ለመግለጥ እፈልጋለሁ ያሉት የእድሩ ጸሐፊ ወይዘሮ እሌኒ ለገሰ ንግግራቸውን የደስታ ሲቃ አቋርጧቸዋል።
እኛ አሁን የምታየውን ብቻ ሳይሆን ብዙ ችሎ እንትን አድርገዋል። ይህንን እድል ለማቆም ትልቅ ክሬዲት የምሰጣቸው በፊት ውጪ በበረዶና በፀሐይ ቆመው ብዙ ነገር ያሳለፉትን ለእነሱ ትልቅ የልብ ምስጋናና እግዚአብሔር በጣም የማመሰግናቸው የማከብራቸው ሰዎች ናቸው ልባቸው ትልቅ የሆነ እውነተኛ የሆኑ እንደዚህ አይነት ኢትዮጵያ በማግኘት በጣም ነው የምደሰተው። I'm so so happy. Thank you so much.
አቶ አክሊሉ መኮንን ኦዲተር ናቸው። ዘለግ ያለውን ምስጋና ለሊቀመንበሩ ይሰጣሉ። ስራው ቢያጣላንም ቢያጨቃጭቀንም ጠቡ ከስራው ጋር በተያያዘ በመሆኑ የዕለቱ ስራ ሲያበቃ ጭቅጭቁና ቁጣው አብሮ ያበቃል ብለዋል።
ኮሚቴውን ላመሰግናለሁ። በተለይ ታደለ አንድ ሳምንት ሙሉ ይህንን ብቻ የሚሰራበት ጊዜ አለ። በ15 ቀን ማርያም ተሰብስበን ገንዘብ ሰብስበን መርዶ ከመጣ በኋላ ገንዘብ ሰጥተን የምንለያይበት ስራ አልሆነም። ይሄ ስራ የየዕለት ክትትል የሚፈልግ ስራ ነው። ኮሚቴው ይህንን ለመስራት ብዙ ጊዜ መስዋዕትነት ከፍሏል። ከዚህ በመድረሳችን እግዚአብሔርን በጣም አመሰግናለሁ። ተጠልተናል በጭቅጭቅ ያው ማለት ንግግር፣ ነገር ግን የተነጋገርነው ስለዛ ጉዳይ ነው እንጂ በግላችን ያለን ነገር አልነበረም። እና ይሄ ሲግኔቸር ነው ስሊቨር ስፕሪንግ ላይ የኢትዮጵያ ኮሚኒቲ ይህንን ቦታ ባንዲራ ማብለብለብ ትልቅ ኩራት ነው። ሪሊ
በምረቃው ስነ ስርዓት የተገኙ አባላትንና የተጠሩ እንግዶችንም ተዘዋወሬ አነጋግሬያለሁ። ከሊቀመንበሩ አቶ ታደለ አወቀ ጋርም አጠር ያለ ቆይታ አድርጌያለሁ። የዛሬው ሰዓቴ የፈቀደልኝን ያህል ሄጄ ቀሪውን ሳምንት እመለስበታለሁ። በተለይም የተለያዩ አስተያየቶቹን ከመሰብሰቢያነትና ከጽህፈት ቤትነት ባለፈ የዚህ አዳራሽ አገልግሎት በዋናነት ምንድን ነው? አቶ ታደለ በቅድሚያ ግን እንኳን ደስ ያለው።
አቶ አዲሱ እግዚአብሔር ይስጥልን። ብዙውን ጊዜ በባህላችን በለቅሶች በሐዘንም ድንኳን በየአካባቢው ይተከላል። እዚህ ሀገር ግን በህግና በስርዓቱ መሰረት ድንኳን በአየሩ ጠባይ ምክንያት በአብዛኛው ቦታ ለመትከል በየሰዓቱ ስለማይቻል ለ15 ዓመት ካለን ተመክሮ ለእኛ የሚሆን የመሰብሰቢያ አዳራሽ፣ ለለቅሶ ዝግጅቶች የምንደርስባቸው ቦታዎች፣ ማህበረሰቡ በተለይም በልጆቻቸው ግራጁዌሽን፣ ለሰርግ፣ ለተለያዩ ጉዳዮች የሚጠቀመውን ይህንን ህንፃ በህብረተሰቡ ስም ገዝተናል። ከትውልድ ወደ ትውልድ የሚተላለፍበትን መንገድ በማሰብ ነው።
በራሳቸው በአባላቱ እንደተገለጠው በተለይ በሜሪላንዷ ሲልቨር ስፕሪንግ መሀል ከተማ ይህን ህንፃ ማግኘት እውነት ነው ቀላል አይደለም፣ ብርቱ ጥረት የጠየቀ ነው። ለነገሩ እንደ እድሩ የ15 ዓመት ዕድሜ አይደለም፣ ከተቋቋሙ ከ40 ዓመት በላይ የሆናቸው የኢትዮጵያውያን ማህበረሰብ ማዕከል ጽህፈት ቤቶች አሉ። ስንቶቹ ናቸው ይህን ያደረጉ? በእድር ደረጃ ደግሞ ከመላ ዩናይትድ ስቴትስ የራሱን መሰብሰቢያ አዳራሽ የገዛ ባለኝ መረጃ መሰረት ይሄ የመጀመሪያው ነው። ሆኖም ታዲያ የደብረ ሰላሙ መረዳጃ እድር ጽህፈት ቤት ብዙ ይቀረዋል። ለዚህ ምን ታስቧል? አቶ ታደለ፣
ከህንፃው አንድ ብሎክ ራቅ ብሎ የመንግስት የፓርኪንግ ፋሲሊቲ አለ። ቢያንስ ከ2000-3000 የመኪና ማቆሚያ አለ። ሁለተኛ በግቢያችንም ውስጥ ወደ 75 የመኪና ማቆሚያዎች በአግባቡ አሉ። በአካባቢውም የተለያዩ ቦታዎች ሰዎች መኪናቸውን አቅመው በአግባቡ መጠቀም እንደሚችሉ ቀደም ሲል ካለን ጥናት ይህንን ተመርኩዘን ነው።
ህንፃው በ1,350,000 ዶላር እንደተገዛ አቶ ታደለ ቀደም ሲል ገልጠዋል። ያለበትን ምዳ ይዘረዝራሉ።
ሞርጌጃችን 5,500 ነው። በአሁኑ ሰዓት ከህንፃው ኩራይ የምናገኘው ወደ 4,000 ዶላር አለ። ልዩነቱ ወደ 1,500 ዶላር ነው። ሆኖም የህንፃውን ክፍያ ለማጠናቀቅ ህንፃውን በምንገዛበት ጊዜ እኛም ዳውን ፔመንት ወደ 500,000 ዶላር ከፍለናል። ስለዚህ ቀሪው ለእኛም ብዙ አይደለም። ለማንኛውም ግን ህብረተሰቡ የኔ ነው ብሎ ፍለጁም በአንድ በሁለት አመት ከዚህ ዕዳ እንወጣለን ብለን እንገምታለን። ከዛም ለተተኪው ትውልድ ለኢትዮጵያዊነት መርህ ነው ብለን አስቀምጦ ነው። ሌሎችም የኮሚኒቲ አገልግሎት ተቋማትም ይህንን መጥተው ለተለያዩ ለግጥም፣ ለስብሰባዎች፣ ለተለያዩ ጉዳዮች መጠቀም ይችላሉ። ይሄ ቤታቸው ነው።
ለእያንዳንዱ እድርተኛ አደጋ ሲደርስበት የምትሰጡት ምን ያህል ነው ክፍያው?
ውይይቱ አልተጠናቀቀም አድማጮች፣ በቀጣይ ፕሮግራም ይቀርባል። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
ሙስና ከዓለም እጅግ የከበዱ ፈተናዎች አንዱ ነው ሲል ተነሳ የዛሬው የዩናይትድ ስቴትስን መንግሥት አቋም የሚናገረው ርዕሰ አንቀጽ። ሙስና ብዙ ጊዜ የሚገለጠው በአካባቢ ደረጃ ያሉ ሥልጣኖችን በዋልጌነትና ለብልሹ ተግባር በመጠቀም ሲሆን መዘዙ ግን በዓለም አቀፍ ደረጃ ሁላችንንም የሚጎዳ መሆኑን ይናገርና ሙስና የበለጸጉትንም ሆነ በልማት እምብዛም ያልተራመዱ ሀገሮችን የግሉንም ሆነ የመንግሥቱን ዘርፍ እኩል የሚጎዳ ብልሽት እንደሆነ ያስገነዝባል። ርዕሰ አንቀጹ በመቀጠል እንዲህ ይናገራል። ሙስና መተማመንን ያጠፋል፣ ልማትን ይጎትታል፣ በዲሞክራሲያዊ ተቋማት ላይ ሊኖር የሚገባውን እምነት ይሸረሽራል፣ ለድንበርና ሀገር ዘለል ወንጀሎች መንሰራፋት መንገድ ይጠርጋል። ወጣም ወረደ በውጤቱ የንቅዘት መዘዞች ዋነኛው ተጎጂና መከራ ተሸካሚ መደበኛው ተራው ሰው ነው። ሙስና ገበያዎችን ያመሳቅላል። የዋጋዎች ንረትን ያስከትላል። ነዋይ አፍሳሾችን ተስፋ ያስቆርጣል። የምጣኔ ሀብት ሂደትን ይገታል። የልማትና የእድገት መሰናክል በመሆኑ በተለይ በልማት ወደፊት ባልገፉ ሀገሮች ውስጥ ላሉ ማኅበረሰቦች ይበልጥ አውዳሚ ነው። በዚህ ነቀርሳ ላይ ንቃትና ትኩረትን ለመሳብ ሲልም የተባበሩት መንግሥታት ድርጅት ኅዳር 29 ዓለም አቀፍ ጸረ ሙስና ቀን ሆኖ እንዲታሰብ የዛሬ 12 ዓመት መወሰኑን ርዕሰ አንቀጹ ያስታውስና የተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ጸረ ሙስና አቋም ካወጣበት በኢትዮጵያ የዘመን አቆጣጠር ከ1995 ዓመተ ምሕረት ጀምሮ ዕለቱ በየዓመቱ እየታሰበ እንደሆነ ያመለክታል። የተባበሩት መንግሥታት ድርጅት ሙስና ማኅበረሰቦችንና ሀገሮችን የሚያቋርጥ ወንጀል ነው ሲል ደምድሟል። ሙስና የወንጀል አድራጎቶችን በየሀገሩና በዓለም አቀፍ ደረጃ ያቀጣጥላል ይላል ርዕሰ አንቀጹ። ርዕሰ አንቀጹ በመቀጠል ሙስናን ለመጋፈጥ በመንግሥታት በሲቪል ማኅበረሰቦችና በግሉ ዘርፍ መካከል ትብብሮችን በመፍጠርና በማጠናከር ሁለንተናዊ ምላሽ መስጠት እንደሚያስፈልግ፣ ሙስናን ለማቆም በመንግሥት ውስጥ ግልጽነትን ማስፋት፣ የሕግ የበላይነትን ማስፈን፣ በየቦታው ያሉ ዜጎች እንደ ግለሰብ፣ እንደ ጋዜጠኛ፣ እንደ ሲቪል ማኅበረሰቡ አባል የንቅዘት አድራጎቶችን መዋጋት እንዲችሉ ማድረግና ጥፋተኞች ሕግ ፊት ቀርበው መጠየቃቸውን ማረጋገጥ እንደሚገባ ይናገራል። ዩናይትድ ስቴትስ የቴክኒክ ድጋፍ በመስጠትና በሥልጠናም ይሁን ተሰርቀው ባሕር ማዶ የተሻገሩ ሀብትና ጥሪቶችን ፈለግና አሻራ አነፍንፎ ማስረጃ በመሰብሰብ የነቀዙ ሙሰኞችን ሕግ ፊት ለማቅረብ ከሀገሮች ጋር በትብብር ለመሥራት ንቁና ዝግጁ መሆኗን ርዕሰ አንቀጹ አስገንዝቧል። አብረን በመሥራት የገበያዎቻችንን ደህንነት ማረጋገጥ፣ የመንግሥታት ተቋሞቻችንን ማሻሻል፣ ለሁሉም ዜጎች ዕድሎችን ማስፋትና ብልጽግናን መደንገግ እንችላለን ሲል የዕለቱ ርዕሰ አንቀጽ መልእክቱን አጠቃለለ።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የደረሰን ዜና አለ። ካለፈው ሰኞ ጀምሮ በአዲስ አበባ የሚገኙ ዩኒቨርሲቲዎች ውስጥ የኦሮሞ ተማሪዎች የምግብ ማቆም አድማ በማድረግ እንዲሁም ተቃውሞ እያደረጉ መሆናቸውን ተገለጠ ይላል።
እንግዲህ ያለው ተቃውሞ ትላንትና የብሔር ብሔረሰብ ቀን ሲያከብሩ ሰኞ ዕለት ወንድሞቻችን ሞቷል፣ እህቶቻችን ሞቷል እና አባቶቻችን እናቶቻችን ከመሬታቸው ተፈናቅለዋል፣ በሀዘን ውስጥ ነው አለ ነው ጥያቄ ጠይቀን የመብት ጥያቄ መልስ አልተሰጠንም እና የምን የብሔር ብሔረሰብ ቀን እናከብራለን እኛ በሀዘን ላይ ነን ብሎ ተማሪዎች ተሰባስበው ተቃውሟቸውን ገልጸዋል። እስካሁን እየገለጹ ነው። ከነዚህም ውስጥ ምግብ ወስዶ አንድ ላይ ተጠባብቆ ምግብ ወስዶ እዛ ላይ ሀዘናቸውን ገልጾ ምግቡን እዛው ትቶት በመውጣት ነው ሀዘናቸውን የገለጹት። ተሰባስቦ እጃችን ታስረናል፣ አፋችን ታስረዋል፣ መናገር መብታችን መጠየቅ አንችልም በማለት በምልክት እጃቸውን በማጠላለፍ ሳይናገሩ ግቢ ውስጥ በመዞር ሀዘናቸውንና ተቃውሟቸውን በመግለጽ ላይ ናቸው። እስካሁንም እየገለጹ ነው። በነገው ዕለትም ሰልፍ ለመውጣት ዝግጅት ላይ እንዳሉ ሰምቻለሁ። ይሄ ነው እንግዲህ እስካሁን ያለው ድረስ።
እንግዲህ ይሄ ዋናው ካምፓስ ውስጥ ነው ወይንስ የተለያዩ ካምፓሶች ውስጥ ነው የሚካሄደው?
በሁሉም ካምፓስ ነው። በመጀመሪያው ቀን ሰኞ ዕለት በዋናው ግቢ ላይ ተሰባስቦ ነው። ከዛን 5 ኪሎ ላይም ኤስቢ ላይም በዛሬው ዕለት ደግሞ በ4 ኪሎ ካምፓስ ላይ በእንዲህ አይነት ተቃውሟቸውን ገልጿል። ነገ እንግዲህ ሁሉም ተገናኝተው በአንድ ላይ ሰልፍ ለማውጣት እና በድምፅ ተቃውሟቸውም ለማሰማት ዝግጅት ላይ እንዳሉ ነው ሰማሁት።
አድማጮች፣ ካለፈው ሰኞ ጀምሮ በአዲስ አበባ ያሉ ዩኒቨርሲቲዎች ውስጥ የኦሮሞ ተማሪዎች የምግብና የትምህርት ማቆም የተቃውሞ አድማ እያደረጉ መሆናቸውን የተዘገበበትን ነበር አሁን የደረሰንን ዜና ያሰማናችሁ። ቆንጅት፣ ሰዓታችን እያለቀ ነው።
አዎ፣ የዛሬ ዝግጅታችን በዚሁ ይጠናቀቃል። ነገ ሐሙስ በተለመደው ሰዓት እንገናኛለን። የትግርኛ ቋንቋ ስርጭት ይቀርባል። በእኛ በኩል ደህና ደሩ።
The Voice of America.